የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አፍታችኋል? ጋቢና ቪኦኤ የሁድ ምሽት መሰናዶውን ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል የሁድ ምሽት ይሆናሉ ብለን ያሰብናቸውን መርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብራችሁ አምሻለሁ። አብራችሁ እንድትሆኑ የምንጋብዛችሁ በአክብሮት ነው። ሳምንቱ የአውሮፓውያኑ 2020ን ማለቅና 2021 መግባትን ጨምሮ እጅግ ብዙ ርዕሰ ጉዳዮች የተስተናገዱበት ነው። በዚህ ሳምንት ጋቢና ቪኦኤ ካስደመጣቸው ዘገባዎች መካከል የመጀመሪያ ያደረግንላችሁ 2020 ዓ.ም በዓለም ዙሪያ በብዙ ፈታኝ ሁነቶች የተሞላ ነበር። ሚሊዮኖችን ለሞት ከዳረገው ኮቪድ-19 ወረርሽኝ አንስቶ የዓለም ኢኮኖሚ ማሽቆልቆል፣ የማህበራዊ ግንኙነቶች መቋረጥና ኢትዮጵያን ጨምሮ በተለያዩ ሀገራት የተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች እንዲሁም ግጭቶች ብዙዎችን የፈተኑ ነበሩ። ስመኝሽ የቆየ የአሜሪካ ድምጽ በዓመት ውስጥ ከዘገባቸው ርዕሰ ጉዳዮች ውስጥ የተወሰኑትን መራርጣ የፈረንጆቹ 2020 ዓመት እንዴት አለፈ? ከ2021ስ ምን ይጠበቃል? ስትል የተለያዩ እንግዶችን አነጋግራለች። እኛም ለእናንተ ደግማችሁ ብትሰሙት ብለን በማሰብ ይዘን ወጥተናል።
2020ን ያክል የሰው ልጆችን የፈተነ ዓመት ኖሮም ያውቅ አይመስልም። በአውስትራሊያ ደኖች ውስጥ በተፈጠረ ከፍተኛ የእሳት ቃጠሎ የጀመረው ዓመት ከቻይና ውሃን ከተማ በተነሳ የኮሮና ቫይረስ ወረርሽኝ እስካሁን ከ1.8 ሚሊዮን በላይ የሚሆን ህይወት ቀጥፏል። ይህን ተከትሎም የዓለም ኢኮኖሚ ቀውስ ውስጥ ገብቷል። ተቋማት ተፈትነዋል። በኢትዮጵያም ከነዚህ ዓለም አቀፍ ቀውሶች በተጨማሪ ውስጣዊ የፖለቲካ ለመረጋጋት የወለዷቸው ግጭቶች ለበርካቶች ህይወት መጥፋት፣ መሰደድና ንብረት መውደም ምክንያት ሆነዋል። ይህን መነሻ አድርገን በዚህ በመናገባደደው አመት ችግሮችን ለመፍታት የሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሐሳቦች ዙሪያ ሲሰሩ ከነበሩ ምሁራን መካከል አንዱ የነበሩትን ዶክተር ዘነበ በየነን አመቱ እንዴት ተጠናቀቀ ስንል ጠይቀናቸዋል።
በኢትዮጵያ ላይ ለሶስት አመታት አካባቢ ስንሰራው የነበረው የሀገር ብሔር ግንባታ የመጀመሪያው ፌዝ ፍጻሜ አግኝቶ ለመንግስት አስረክበን ለሚቀጥለው ደረጃ እየተዘጋጀን ያለንበት ጊዜ ነው። አሁን በዚህ ፕሮጀክት ከብዙ ወገኖች ጋር ተመካክረናል። የኢትዮጵያ ችግሮች ምንድን ናቸው? የወደፊት እጣ ፈንታችን ምን ይመስላል? እዚህ ላይ የደረስንበት መንገድ ምንድን ነው? የሚሉትን ብዙ ነገሮችን ለማየት ሞክረናል እና ፈተናዎች ቢበዙም ተስፋ ያየሁበት ፕሮጀክት ነው ብል የተሳሳትኩ አይመስለኝም።
ኢትዮጵያውያን እንደ ህብረተሰብ ፈውስ የሚያስፈልጋቸው ጊዜ ነው የሚሉት ዶክተር ዘነበ መጪው 2021 ዓመተ ምህረት የበርካቶች ቁስል የሚሽርበት ዓመት እንደሚሆን ተስፋ ያደርጋሉ።
እንደ ህብረተሰብ ከታመምን የፈውስ ጊዜ ያስፈልገናል። ይሄ ፈውስ ደግሞ የሚመጣው ሁሉንም ነገር ግልጽ አድርጎ በመወያየት፣ በመነጋገር፣ በመከራከር ሊሆን ይችላል። የዛ ፕሮጀክት የሚቀጥለው አካል የሚሆነው ይሄ ነው። ህዝቡን በሚያንቀሳቀስ መንግስትን፣ የተለያዩ ተቃዋሚ ፓርቲዎችን፣ የተለያዩ የህብረተሰብ አካላትን ባሳተፈ መልኩ ስለ ወደፊት የኢትዮጵያ ሁኔታ እጣ ፈንታ የምንወያይበት ከሌሎች ሀገሮች የምንማርበትን መድረክ አዘጋጅተን ኢትዮጵያ ላይ ምናልባትም ለውጥ ሊያመጣ የሚችል አንድ ትልቅ ፕሮጀክት አስበናል። ወደ ተግባራዊ እንቅስቃሴው የምንገባበት አመት ይሆናል ብዬ ተስፋ አደርጋለሁ።
ሌላው በዚህ በ2020 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። በዚህ ዙሪያ ከዚህ ቀደም የባለሙያ አስተያየታቸውን ሰጥተውን የነበሩት የኢኮኖሚ ባለሙያ አቶ ብስራት ተሾመ 2020 በአጠቃላይ በኢኮኖሚ አኳያ አስጨናቂ አመት እንደነበር ይገልጻሉ።
በዚህ በኑሮ ውድነትና ከሱ ጋር ተያያዥ በሆኑ የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ የምንዛሪ ተመኑ ከኢትዮጵያ ብር አጌንስት ዶላር በአማካይ ወደ 20% አካባቢ ነው በየአመቱ አሁን አቅሙን እያጣ ያለው። ከዚህ ጋር በቀጥተኛነት ተያያዥ በሆነ ሁኔታ ኑሮ ውድነቱም እየጨመረ ነው የመጣው። ይሄ በጣም አስጨናቂ ነው ለህብረተሰቡ። በኢኮኖሚው አቋያ በጣም ከባድ የነበረ አመት ነው ብያስባለሁኝ።
በኢኮኖሚው ዙሪያ ያለው ፈተና የበዛ ቢሆንም በዚህ አመት በተለይ በቡና በወርቅና በአበባ ንግድ ዙሪያ የታየው የውጭ ንግድ መሻሻል ተስፋ ሰጪ ነው። በመጪው አመትም ይህን መሻሻል አጠናክሮ መቀጠል እንደሚገባ የሚገልጹት አቶ ብስራት በተለያዩ የሀገሪቱ ክፍሎች የሚታዩት ግጭቶችና የታቀደው ምርጫ ሊደርሱ የሚችሉትን ተጨማሪ አሉታዊ ተጽዕኖች ለመቀነስ መንግስት በተለይ ሰላምና መረጋጋት ላይ ጠንክሮ መስራት አለበት ሲሉ ይመክራሉ።
በተለያዩ ቦታዎች ላይ የምንሰማቸው ግጭቶች አለመረጋጋቶች በቀላሉ የሚታዩ አይደሉም። ስለዚህ በዋናነት መንግስት ዝም ብሎ ብቻ ሰላምና መረጋጋቱ ላይ ቢሰራ ሌሎች ነገሮች ቀስ እያሉ ወደ ቦታቸው ይመለሳሉ ብዬ አስባለሁኝና ግን ወደፊት ደግሞ ስናይ ትልቁ እንደ ቻሌንጅ እኔ የማየው የኑሮ ውድነት እና የዋጋ ግሽበት ጉዳይ ነው። ይሄንን መንግስት በጣም አተኩሮ በህዝቦች መካከል ያሉ ቅራኔዎችን ለመቅረፍ ከሚደረግ መመካከር ባልተናነሰ በዚህ በኑሮ ውድነትና በዋጋ ግሽበት ላይ ከፍተኛ የሆነ ስራ መሰራት አለበት።
በሚናገባደደው አመት በኢትዮጵያ በየጊዜው ከሚነሱት ግጭቶች ጎን ለጎን ተያይዞ በስፋት የተነሳው የሐሰተኛ መረጃው ስርጭት ነው። በአሜሪካ ሀገር የሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ 2020 እውነትን ከሐሰት መለየት ከባድ የነበረበት አመት እንደሆነ ይገልጻሉ።
ተፈጥሮ ግጭቱን የጀመረው ማን ነው? በምን ሁኔታ ውስጥ የተጀመረው? ስንት ሰው ሞተ? የሚሉት መሰረታዊ ጥያቄዎችን መመለስ በማንችልበት ደረጃ በዓለም አቀፉም መገናኛ ብዙሃን ሀገር ውስጥም ባሉ የመገናኛ ብዙሃን ብዙ መረጃዎች የተሳሳቱ ሆን ብለውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በዚህ በጣም በርካታ ሰዎች ስህተት ውስጥ ወድቀዋል።
በማወቅም ሆነ ባለማወቅ በሚሰራጩ ሐሰተኛ መረጃዎች ህብረተሰቡ ለበርካታ ቀጥተኛና ተዘዋዋሪ ጉዳቶች እንደተጋለጡ አበክረው የሚገልጹት እንዳልካቸው በተለይ በመጪው የፈረንጆቹ አመት በሚካሄደው ምርጫ ተጨማሪ ጉዳቶች እንዳይደርሱ ሊሰሩ ስለሚገባቸው ስራዎች እንዲያስረዳሉ።
እንግዲህ የትምህርት ፕሮግራሞች መስፋፋት ይጀምራሉ ይያስባሉ። በተለይ ደግሞ ይሄ የሚዲያ ሊትሬሲ ፕሮግራሞች መስፋፋት አለባቸው። አንድ ተስፋ ማረገው ነገር ይሄ ነው። ሁለተኛ እንግዲህ መጪው 2021 ኢትዮጵያ ውስጥ ምርጫ ይካሄዳል። እንግዲህ ከምርጫው በኋላ አሁን ያለው ያልሰከነ ፖለቲካ ወደ ሰከነ ፖለቲካ ይሸጋገራል የሚል እምነት አለኝ። ተስፋ ማደርጋለሁ። ከምርጫው በፊት ምናልባት የቸገረ ጊዜ ሊሆን ይችላል። ትንሽ ውጥረት ይኖራል ብዬ አስባለሁ። ግን ምርጫው ከተጠናቀቀና ምርጫውን አሸንፎ ስልጣን የሚይዘው አካል አገርን የማረጋጋት ስራ ይሰራል ብዬ ተስፋ አደርጋለሁ።
2020 በተለይ ቴክኖሎጂዎችን በመጠቀም የሚሰራጩ ሐሰተኛ መረጃዎችን፣ የጥላቻ ንግግሮችንና ጥቃት ቀስቃሽ መልእክቶችን ለማስቆም የማህበራዊ ድህረ ገጽ ተጠቃሚዎች እንቅስቃሴ ጀመሩበት አመትም ነበር። ከነዚህ አንዱ ደግሞ ዮሐንስ ሞላ ነው።
እርስ በመነቃቃት ምን ማድረግ እንችላለን ብለው እርምጃዎችን ለመውሰድ ለመቆጣጠርና ለማስቆም ትክክለኛ መረጃ በመፈለግ የጥላቻ ንግግሮች ሲመጡ ሰዎችን አቁሙ፣ ይሄንን ማድረግ አትችሉም ብሎ ለመከላከልም እንቅስቃሴዎች የተደረገበት ማመስ ነው። በዚያ ልክ ለምሳሌ የኔትወርክ አጌንስት ሄት ስፒች የሚለው ፌስቡክ ላይና ትዊተር ላይ ያለ ግሩፕ ነው። እሱ መቋቋሙን እንደ ጥሩ ነገር አየዋለሁ።
በአጠቃቀም ጉድለት ምክንያት ቴክኖሎጂ በማህበረሰብና በሀገር ላይ ጉዳት እንዲደርስ ምክንያት ሆኖ ቢነሳም በተለይ ባለንበት ወረርሽኝ ወቅት ቴክኖሎጂ የብዙ ሰዎችን ህይወት ያቀለለና ለብዙ ኢትዮጵያውያን ስራ የፈጠረ እንደሆነ የሶፍትዌር ኢንጂነርና በሎስ አንጀለስ ውስጥ በሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት የሆነው ዮሴፍ አዱኛ ይገልጻል። ያዮቢ ሲል ባቋቋመው የኢንፎርሜሽን ቴክኖሎጂ ትምህርት ቤት በዚህ አመት ብቻ ከ200 በላይ የሚሆኑ ኢትዮጵያውያኖችን በነጻ ያሰለጠነው ዮሴፍ ቴክኖሎጂን ለመልካም ስራ ካዋል ነው በቀጣይ አመታት ህይወታችንን የሚቀይር ነው ይላል።
እንግዲህ ወደፊት ስናይ ቴክኖሎጂ የሚያመጣቸው ብዙ ለውጦች ይኖራሉ። ለምሳሌ አርቲፊሻል ኢንተለጀንስ የሚባል የቴክኖሎጂ አንድ ፓራዳይም ተፈጥሯል። በስሩ ማሽን ለርኒንግ፣ ዳታ ሳይንስ የሚባሉ ፊልዶችን ይዞ ማለት ነው። አርቲፊሻል ኢንተለጀንስ በአግሪካልቸር ዙሪያ፣ በሜዲሲን፣ በኤጁኬሽን ኢቭን በፋይናንስ ዙሪያ እጅግ በጣም ትልቅ ሮል ይኖረዋል ማለት ነው። ሌላው በተለይ የኮቪድ ያመጣው ኢምፓክት ወደፊትም ትልቅ የሆነ ሺፍት ይኖራል ብዬ አስባለሁ። ለምሳሌ በቤት ውስጥ መስራት እንደውም አሁን ብዙዎቹ ካምፓኒዎች ከቤት ብቻ የሚሰራ ያሉ ስራ ማውጣት ጀምረዋል ማለት ነው።
እነዚህን አውንታዊና አሉታዊ ሁነቶችን ያስተናገደው የፈረንጆቹ 2020 ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም ያለፉትን ፈተናዎች ረስተው አዲሱን 2021 በብዙ ተስፋ ሊቀበሉት ዝግጅታቸውን አጠናቀው እየጠበቁ ነው። እኛም የፈረንጆቹን አዲስ ዓመት ለሚያከብሩ መልካም አዲስ ዓመት እንዲሆን እንመኛለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስለሆናችሁ ምርጫችሁን ስላደረጋችሁን እናመሰግናለን። ኢትዮሳት ከ60 በላይ የሀገር ውስጥና የውጭ ሀገራት የቴሌቪዥን ጣቢያዎችን ማስተናገድ የጀመረ አዲስ የሳተላይት መድረክ ነው። በኢትዮጵያ ብሮድካስት ባለስልጣን፣ በኢትዮጵያ ብሮድካስተሮች ማህበርና በኤስኢኤስ በተሰኘው የሳተላይት አቅራቢ ድርጅት ትብብር የተዘረጋው የሳተላይት መድረክ ለቴሌቪዥን ጣቢያዎች የተሻለ አማራጭ፣ በሺዎች ለሚቆጠሩ ወጣቶች ደግሞ የሥራና የስልጠና እድሎችን እንደሰነቀ የኤስኢኤስ የድርጅቱ የኢትዮጵያ ሽያጭ ዘርፍ ኃላፊ መነን አገኘው ለአሜሪካ ድምጽ ተናግሯል። በዚህ ዙሪያ ሀብታም ስዩም ዘገባ አጠናቅሯል።
ኢትዮሳትን የመሰረቱት የኢትዮጵያ ብሮድካስት ኮርፖሬሽን እንዲሁም የኢትዮጵያ ብሮድካስት ማህበር ከኤስኢኤስ ከሚባለው የሳተላይት አቅራቢ ድርጅት ጋር በመተባበር ነው። ኢትዮሳት የመጀመሪያው ለኢትዮጵያ የተዘጋጀ የሳተላይት መድረክ ነው። ከዛሬ እንደሚታወቀው የኢትዮጵያ ብሮድካስተሮች ጥገኛ ሆኖ በሌላ አገር የተዘጋጀ ለሌላ አይነት ለምሳሌ አሁን ለኖርዝ አፍሪካ እና ለሚድሊስ በተዘጋጀ ሳተላይት መድረክ ላይ ነበር ሲያስተላልፉ የነበረው ስርጭታቸውን። አሁን ግን ለኢትዮጵያውያኖች በተዘጋጀው ብቸኛው ኢትዮሳት ላይ ስርጭታቸውን ከጀመሩ ቆይተዋል። አሁን በዚህ ሰዓት ከ60 በላይ ቻናሎች በዚህ ሳተላይት መድረክ ላይ ይገኛሉ። ግራዩም ሆነ የውጭ ቻናሎች ማለት ነው።
በኢትዮጵያ የተለያዩ ቋንቋዎች መርሃ ግብሮቻቸውን የሚያሰራጩ የቴሌቪዥን ጣቢያዎች ኢትዮሳትን እየተቀላቀሉ መሆኑን ሰምተናል። ይህ የሳተላይት አገልግሎት የቴሌቪዥን ጣቢያዎችንም ሆነ የቴሌቪዥን መርሃ ግብር ተከታታዮችን በምን መልኩ ነው የሚጠቅመው?
ቻናሎች ብዙ ጊዜ መቋቋም የሚችሉ ጋው ጥራትን ብዙ ጊዜ ጥያቄ ነውና አሁን ግን ኤሲኤስ ባዘጋጀው ኢትዮሳት መድረክ ላይ በግማሽ ዋጋ እንዲሁም ደግሞ ጥራት ባለው ሃይ ዴፊኒሽን እየተላለፈ ነው የሚገኘው። ያ ትልቅ አድቫንቴጅ አለው ለብሮድካስተሩ፣ እንዲሁም ደግሞ ሌላውን ገንዘብ ወደ ሌላ አይነት ኢንቨስትመንት መቀየር ይችላል ማለት ነው። የብሮድካስት ኢንዱስትሪው ብዙ ተስፋፋ ባይሆንም አሁን ግን ባለው ይህን ትልቅ ኦፖርቹኒቲ በመጠቀም ብሮድካስተሮች ካለ ጥራት ያለው ኮንቴንት፣ ጥራት ያለው ስቱዲዮ ለስራቻቸውም ደግሞ ከደሞዝም አንጻር ማሻሻል የሚችሉበት ጊዜ ነው አሁን ይሄ ዋጋ መቀነሱ ማለት ነው። ሌላኛው ምንድነው ጥሩ ሰርቪስ አለን። ሲኛውም ችግር ቢገጥመው ብሮድካስተሩ ቀጥታ ወደ ውጭ ሳይሆን ቀጥታ በዚህ አገራዊ ቁጥሮች ደውሎ ማንኛውንም አይነት ችግሮች ቢገጥሙት ቀጥታ ወደኛ ደውሎ ሰርቪሱን በአፋጣኝ ሁኔታ እናቀርባለን ማለት ነው። ሌላው ደግሞ ከብሮድካስተሩ ጋር እንደ ፓርትነርሺፕ ነው የምንሰራው። በብዛት የምናውቀው ምንድን ነው ይሄ ቀደም ብሎ የሚተላለፍ የነበረው የሳተላይት መድረክ ምንድን ነው ብዙ ከጫፍ እስከ ጫፍ አይደለም ኢትዮጵያን የሚያዳርስ የነበረው። አሁን ግን ኢትዮ ሰዓት ግን ሙሉ ለሙሉ ኢትዮጵያን እንዲሁም ደግሞ ምስራቅ አፍሪካን ከበር ያደርጋል ማለት ነው። ያ ትልቅ አድቫንቴጅ አለው። ፕሮዳክታቸውን ብዙ ጊዜ የሚያስተዋውቁት ሳይከፍሉ ነበረ ለብሮድካስተሮቹ በዚህ መድረክ ላይ ቀጥታ ነበረ በየሱፐር ማርኬቱ በየቦታው እንደዛ አይነት ሸቀጦች ሲገኙ ያው ህዝቡም ሲገዛ ይታያል። ያ ማለት ምንድነው ገቢ አይገኝም በዛ ፕላትፎርም ላይ። ግን አሁን ግን በኢትዮጵያዊው ኢትዮሳት ግን ማንኛውም አይነት የራሱ ነው ፕሮዳክትም ሆነ የውጭውን ፕሮዳክት በማስተዋወቅ ብሮድካስተሩ ገቢ ያገኛል፣ ሀገሪቷም ተጠቃሚ ትሆናለች ማለት ነው። አሁንም ደግሞ በአቅራቢያ አሁን በየቦታው ያሉትን የዲሽ ባለሙያዎች እያሰለጠን ይገኛል። ከመንግስት ጋር በመተባበር ከተለያየ አካላት ጋር በመተባበር እየሰራን ያለ ነው። ኦልሞስት አሁን ከ10,000 በላይ የሳተላይት ዲሽ ባለሙያዎች ሰልጥነዋል። ያ ደግሞ ትልቅ እሴት ነው ማለት ነው። በላይ አሁንም ራሱ ገና ሌላ ጠቅላላ ወደ 20,000 አካባቢ ነው የሚሰለጥኑት። የሚቀሩትም ደግሞ መጪዎቹም ደግሞ 10,000ዎችም ደግሞ እየሰለጠኑ ይገኛሉ። ያ ማለት ምንድነው ለሀገራችን በዚህ ሰዓት የሥራ ትልቅ የሥራ ድስ የተፈጠረ ነው። ጥሩ አማራጭ ነው ማለት ነው፣ ኢኮኖሚካሊ ማለት ነው፣ ህዝቡ ወደ ሥራ በማሳተፍ ማለት ነው። አሁን ደግሞ ሰው ብዙ ጊዜ ግልጽ ላይ ሆነለት ይችላል። አሁን ግልጽ ማድረግ መፈልገው ምንድነው፣ ህዝቡ የሚከፍለው ነገር የለም። ይሄ ፍሪ ቱ ኤር ነው የሚባለው፣ ፔ ቲቪ አይደለም። ስለዚህ ህዝቡ ጋራ የሚጠበቅበት ዲሹን ከምዕራብ አቅጣጫ ወደ ምስራቅ አቅጣጫ ብቻ ማዞር ነው ማለት ነው።
ቴሌቪዥን ጣቢያዎች ኢትዮሳትን ከመቀላቀላቸው በፊት እንዲያሟላቸው የምታስቀምጧቸው ቅድመ ሁኔታዎች ምንድን ናቸው?
ይለያያሉ። ብዙ ጊዜ የተለያየ ዘርፍ ስላለ ማለት ነው፣ በየዘርፉ የራሳችን የምንጠይቃቸው ነገሮች አሉ። አንደኛው በብዛት አሁን ሃይማኖት ተኩር ያሉን ቻናሎች የብሮድካስት ላይሰንስ ነው። ሌላዎችም ደግሞ አሉ፣ ተጨማሪ የምንጠይቃቸው ነገሮች አሉ። ያው ልክ በሚገቡበት ሰዓት እያንዳንዱ ነገር የጠየቀን እናስገባቸዋለን ማለት ነው።
በአንድ ወቅት በተመሳሳይ የቴሌቪዥን ጣቢያዎችን በአንድ ሳተላይት የማቀፍ እቅድ ይፋ ተደርጎ እንደነበር አስታውሳለሁ። በወቅቱ ይስተጋቡ ከነበሩ ስጋቶች አንዱ ከመንግስት የፖለቲካ መስመር ጋር የማይስማሙ ጣቢያዎችን ለመቆጣጠር ሊውል ይችላል የሚል ነበረ። ኢትዮሳት ከቴክኒካል ድጋፍ በተጨማሪ በቴሌቪዥን ጣቢያዎች ኤዲቶሪያል ነጻነት ውስጥ ላለመግባቱ ምን ያክል ዋስትና አለ?
ኢትዮሳት የኢትዮጵያውያንሽ ነው፣ የሁሉም ነው። ማንኛውም ኢትዮጵያ ውስጥ ያለ ፕራይቬትም ሆነ ፐብሊክ አንድ ላይ የሚገቡበት ፕላትፎርም ነው። ስለዚህ ኤሲኤስ ደግሞ የራሱ የሆነ የህግ መንገድ አለው፣ አግባብነቱን ሁሉ የሚያረጋግጥ የራሳችን ክፍል ስላለ ከዛ ጋር ነው የሚገናኘው ማለት ነው እንጂ ምንም አይነት ምንም ችግር የለብንም። ሁሉም ኢትዮጵያዊ ቻናሎች ገብተዋል። ይህም ኖሩ ማለት እኮ እንደውም ኃይልንም ታጠናክረው እዚህ ቦታ ላይ መሆናቸው ምንድን ነው፣ ሌላውንም የውጭን ቻናሎች የተመረጡ ቻናሎችን አትራክት ነው የሚያደርገው። አንድ ላይ ሆኖ ኃይል ነው የሚሆናቸው ማለት ነው እዚህ ፕላትፎርም እንጂ ምንም አይነት ችግር ይገጥማቸዋል ብዬ አላስብም። እስካሁንም የገጠመን ነገር የለም።
የመጨረሻ ጥያቄ፣ አሁን ወደ 60 የሚጠጉ ጣቢያዎች በእናንተ ማዕቀፍ ውስጥ ገብተዋል። የመጪ ዘመን እቅዳችሁ ምንድን ነው? ተጨማሪ ጣቢያዎችን የመቀበሉ አቅምስ አላችሁ ወይ?
በደንብ አለን፣ አቅሙ አለ። ሌላው ምንድን ነው፣ አሁን ራሱ ድርድር ላይ ያለናቸው ቻናሎች አሉ፣ ሀገራዊ የሚሆኑ የውጭም ቻናሎች አሉ። አስፈላጊ በሆነው አገሪቷ የሚጠቅም ትውልዱ የሚጠቅም ቻናሎች እኛ ራሱ የራሳችን የኢትዮሳት የፌስቡክ ፔጅ አለን፣ የቴሌግራም ፔጅ አለን። ይሄኛው መድረክ ማለት ሁሉም ኢትዮጵያዊ በአንድነት ሆኖ ስርጭቱ የሚያሰራጭበት ፕላትፎርም ነው እና ምንም አይነት ወደፊትም የካፓሲቲ ችግር አይኖርም። ህዝቡ የሚፈልጋቸውን ቻናሎች እያየን እየተነጋገርን ከህዝቡ ጋራም ለህዝቡ የሚጠቅሙትን ቻናሎች በሙሉ ከማምጣት ወደኋላ አንልም።
ያገኘው ከSAES የሳተላይት አውድማ አቅራቢ ድርጅት ነው። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ።
እሺ፣ ቴንክ ዩ አፍታም።
አፍታም ስዩምና እንግዶቹን እናመሰግናለን። እዚህ ላይ በሙዚቃ አረፍ ብለን እንመለስ። እያደመጣችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የምትላለፍላችሁ ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባ እንለፍ። ጣይ የምናልፈው ደግሞ የባህል እንቅስቃሴ ተወዛዋዥ ስለሆነ የቀድሞ የጎዳና ተዳዳሪ የዛሬው ዶሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ ተወለደው እኖራለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አበቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ የገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንቺስ ፈንድቃ የባህል ቤት በመሄድ እንደማንኛውም ተወዛዋሽ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመለክተው መላኩ ከ6 ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ ይያለም ትምርቱን መቀጠል ችሏል። በጭፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበር በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጡን ይበላው እንደነበረ ያስታውሳል።
አዝማሪዎች ይባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤትም የሚሰራው ለሱ ገቢ ማግኛው እንጂ ማዳንም የሚያስበው አንዱ ቤት አንዱ ይመጣል። እሱ የለታዊ ነገር መስራቱን ብቻ ነው እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ ምንም የተከበረ ነው አይደለም። በቃ ወዛወዛ ቅጥኛ እንዲ እሱ ነው ራሱ ዛፍ ምክ ይወዛወዛል ነው ይችላል የሚል ተቀጽላ ነገሮች አሉበት እና እሱ አገሬን በጣም ስለሚወደው ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብ ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት የምታወሪ ነው የሚመስለው ከማንም ጋር ትግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ህይወት ስላለ በቃ ሽልማቱ የሚሸልምሽን ሰው ትከታያለሽ እንጂ አንቺ ያለሽ በጣም እንዳለለ ለምን የቤት ኪራይ አለ ወይ ትምህርት አለ ምግብ አለ ሰርቫይቫል ነገር ስላለ ገንዘቡን ቤቱን እንዲመጣ ነው እንድትፈልጊ እዛ ላይ ያፎከስ አጋረኝ። ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው አስተምር ነበር በየቤቱ ስፒከር ተሸክሜ የኔ ኢንካም የማገኘው እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ የሌለበት መድረክ የለም ማለት ይቻላል። በወር አንዴ ይቀርብ ነበረ። እኔ ህልሜን ድሪሜን አይቼዋለሁኝ። እኔ ለሰው ለማሳየት ጥረት እያየሁት ነው።
መላኩ ከ5 ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረት ሰዎች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጫፋሪዎች የሽልማት ገንዘብ ከመጠበቅ ውጪ ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንን ምንም ስላለኝ ውስጤን ቁጭት ስላለ ልክ ተጀምረው ሙዚቃውን የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ። ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ ባጂ አንቺውዬ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው እንዲዘፍኑ እንጂ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረግኩም ጥሩ ጥሩ ነገር በማድረግ ዘመድ ብመምጣት ጀመረ። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆምኩ። የዛሬ 11 ዓመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣሁ አድናሪ ቤት በቃ ውስኪ ያወረደ የሚከበርበት ሀብታምን የሚታይበት የዚ አይነት ስሜት ያለብን ህብረተሰብ ያለው እና ማለት እጅና አረቄን አገር በቀል እውቀቶችን ኬሚካል ያልሆኑ ነገሮችን በመናቅ ማለት ነው የወረደ አቅም የሌለሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውን ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉን ማድረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 በፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። አንጋፋዎቹ ጥሮታ ወጥተው ወይም ትንገር ምስራ ነው የሚሰሩት፣ ተረስተዋል። በዘፈኖቻቸው አድገን በብዙ ክርስቶ ነው ወይ አብረውን አጠገባችን ቆሞ በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ ሶማሌ ሶማሌ ዘፋኝ ኢትዮጵያ ሶማሌ የኩናማ ኮንሶ እንደዚህ ኦሪጂናሎች በማምጣት ኢትዮ ከለር ላይ በቃ በሁለት ሳምንት አንዱ በማቅረብ እንደገና ሸክላዎች አሰባስበ ገዛ ነበረ። ማጫወቻ እንኳን ሳይኖረኝ ኢዝን አዲሱ ትውልድ ሸክላ ምን እንደሆነ አያውቀውም እና እሱን በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆኖ ወጣ። የራበውን ነገር የሚያገኝበት ቦታ በቃ ለመጀመሪያ ጊዜ እዛ ጋር እንደገና ማምጣት ኃይሉ ዲሳሳ ወደ 12 አልበም ያለው የኦሮምኛ ዘፋኝ ጋሽ ዮሐንስ አፈወርቅ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የኔዘርላንድ የዘውድ ሽልማት የሆነው የፕሪንስ ክላውስ ሎሬትነት ሽልማትም በመልካም ሰዓት የመጣና የባህል ማዕከሉን ለማስቀጠል ያገዘ እንደሆነም ያስረዳል።
የክሪስ ክራውን ፈንድ ይባላል። ከአነ አራት ሀገሮች ውስጥ የመጀመሪያውን አልፋቹ 42 ገባ። ከ42ቱ 7 ብቻ ነበር የሚመረጠው ከአለም። ሁለቱ አፍሪካ ነው፣ አንዱ ፈንድቃ ነው፣ አንዱ ከጋና እና ኮንግራቹሌሽን ነው። እና እንደውም ብሩስ 25,000 ዩሮ ሽልማት አለው። እኔ አፕሪል ዘፍን ነው የመሰለኝ እኔ አላቅም። ባንክ ነበር ላኩስልክ፣ በሁለተኛው ቀን ብሩ ገብቷል። እኔ የሚገርም ነው በቃ የሚካኤል ነገር እግዚአብሔር ነገር አልኩኝ። ምክንያቱም በሻንገች ኢንቨስተር ስትሰሪ እኛ ያምላክ አለን። ከዛ ቤቱን ማደስ ጀመርኩኝ።
የፈንድቃ የባህል ማዕከል መስራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን አብራችሁ ስለነበራችሁ ቆይታ እያመሰገንን በዚሁ እንሰናበታችኋለን። አስተያየቶቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቢ ያላችሁ አድርሱን። ሰላሙን አባተ በፕሮግራም አርቶት፣ ኤልያስ አስማረ በቅንብር እንዲሁም እኔ ኤደን ገረሞ በመስተንግዶ አብረናችሁ አምሽተናል። በነገው ምሽት በመደበኛ ጋቢና ቢ መሰናዶ እንገናኛለን። እስከዛው ድረስ ደህና ደሩ። I'm gonna make you mine.